ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የአሜሪካ ድምጽ ዝግጅታችን አሁን ጀመረ። በምዕራብ ወለጋ ዞን ሁለት ሲቪሎች በመንግስት አጣቂዎች ተገድለዋል ሲሉ ነዋሪዎች ተናገሩ። ይህንና ሌሎች ዘገባዎች በምሽቱ አካተን ወደ እናንተ የምንመለስ ነው የሚሆነው። አድማጮቻችንና ተመልካቾቻችን እንደምን አላችሁ? ዛሬ ሰኞ ጥቅምት 4 2017 ዓ.ም የአሜሪካ ድምጽ የምሽት ዝግጅታችን ጀመረ። አስማማየሁ ነው ያስተናገድኳችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ የማድረግ ነው የሚሆነው። ደረጀ ደስታ እዚህ ለዓለም ዜናዎች አብሮኛል። የስቱዲዮ ቅንብሩን እንመራለን ደግሞ ብራና ኃይሉናት። የምሽቱ ዋና አዘጋጅ ቆንጅታዬ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnews ላይ በቀጥታ እየተከታተላችሁን ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ቀጥተን እናልፈው ወደ ዓለም ዜናዎች ነው። ደረጀ ይጠብቃችኋል።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። 26 ደሃ ሀገራት እንደ አውሮፓ አቆጣጠር ከ2006 ወዲህ ባልታየ ደረጃ እዳ ውስጥ ተዘፍቀዋል ሲል የዓለም ባንክ አስታወቀ። ከዓለም እጅግ ደሃ ህዝብ 40% የሚኖርባቸው 26 ደሃ ሀገራት እንደ አውሮፓ አቆጣጠር ከ2006 ወዲህ ከምንጊዜውም በከፋ ከፍተኛ እዳ ውስጥ እየተዘፈቁ ለተፈጥሮ አደጋዎችና ሌሎች ቀውሶች እየተጋለጡ መሆኑን የዓለም ባንክ ጥናታዊ ዘገባ አመለከተ። ትላንት የወጣው ጥናታዊ ዘገባ እንዳመለከተው ምንም እንኳን የተቀረው የዓለም ክፍል ከኮቪድ-19 ቀውስ በማገገም ጉዞውን የቀጠለ ቢሆንም እነዚህ ኢኮኖሚዎች ግን በወረርሽኙ ዋዜማ ከነበሩበት አንጻር ሲታዩ ዛሬ በአማካይ የበለጠ የደህዩ ሆነዋል። በዋሽንግተን ከሚካሄዱት የዓለም ባንክና የዓለም የገንዘብ ድርጅት አመታዊ ስብሰባዎች ከአንድ ሳምንት ቀደም ብሎ የተለቀቀው ጥናታዊ ዘገባ የከፋ ድህነትን ለማስወገድ በሚደረገው ጥረት ትልቅ ችግር መኖሩን ያረጋገጠ ነው ተብሏል። እነዚህ ሀገራት በዓለም አቀፍ ልማት ማህበር IDA እርዳታና ብድር ላይ በከፍተኛ ደረጃ ጥገኛ በመሆናቸው ድህነትን ለማስወገድ በሚደረገው ጥረት ላይ ያለውን ውድቀትም ያሳየ መሆኑ ተገልጿል። የሀገራቱ ዕዳ ከአጠቃላይ ምርት ገቢያቸው ወይም GDP አንጻር ሲሰላ 72% መድረሱን በዘገባው ተጠቅሷል። ይህም በ18 ዓመታት ውስጥ ሲታይ ከፍተኛው ሲሆን ከነዚህ ሀገሮች ውስጥ ግማሾቹ በዕዳ ማጥ ውስጥ የተዘፈቁ ወይም ለከፍተኛ አደጋ የተጋለጡ ናቸው ተብሏል። ከነዚህ አገራት መካከል 2/3ኛዎቹ በትጥቅ ግጭት ውስጥ የሚገኙ ናቸው ወይም ጸጥታን የማስከበር ፈተናዎች ገጥሟቸዋል። ይህ ደግሞ የውጭ ኢንቨስትመንቶችን ለመሳብ የሚያበረታታ ባለመሆኑ በርካቶች ወደ ውጪ በሚላኩ ምርቶች ላይ ብቻ እንዲተማመኑ በመገደዳቸው ለኢኮኖሚው አለመረጋጋት ተጋላጭ እንደሚያደርጋቸው ተዘግቧል። የተፈጥሮ አደጋዎች በእነዚህ ሀገራት ላይ ትልቅ ተጽዕኖ ያሳደሩ ሲሆን በአውሮፓ አቆጣጠር በ2011 እና 2023 ባለው ጊዜ አመታዊ ኪሳራቸው በአማካይ በአጠቃላይ የሀገር ውስጥ ምርት የ2% ኪሳራ ያደረሰባቸው መሆኑ ተመልክቷል። እነዚህ ሀገራት የግብር አሰባሰብ ስርዓቶችን በማሻሻል መንግስታዊ ወጪን የበለጠ ውጤታማ በማድረግ የውጭ እርዳታ ላይ ያለውን ጥገኝነት በመቀነስ የራሳቸውን ጥረት ማጠናከር እንዳለባቸው ሪፖርቱ አመልክቷል። ኬንያ በመጪው ህዳር ወር ሄይቲ የሚጓዙ ተጨማሪ ፖሊሶች ዝግጁ ናቸው አለች። ኬንያ በተባበሩት መንግስታት ድርጅት የሚደገፈውን ተልዕኮ ለመቀላቀል ተጨማሪ 600 የኬንያ ፖሊሶችን በመጪው ህዳር ወደ ሄይቲ እንደምታሰማራ አስታውቃለች። ፕሬዚደንት ዊሊያም ሩቶ ባለፈው አርብ ከሄይቲ ጊዜያዊ ጠቅላይ ሚኒስትር ጋሪ ኮኒል ጋር ተገናኝተው ከተወያዩ በኋላ ተጨማሪ ፖሊሶች እንደሚላኩ ቃል የገቡ ሲሆን ሁለቱ መሪዎች ዓለም አቀፉ ማህበረሰብ የበለጠ እንዲሰራ ተማጽነዋል። የምስራቅ አፍሪካዊቷ ሀገር ኬንያ ወንጀል በተከሰተባት የካሪቢያኗ ሀገር ሄይቲ ውስጥ እየተባባሰ የመጣውን የጸጥታ ችግር ለመቅረፍ ዓላማ ያለውን ሁለገብ ተልዕኮ እየመራች ሲሆን እስካሁን 400 ፖሊሶችን ለግሳለች። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በዚህ ዓመት ከ3600 የሚበልጡ ሰዎች በሄይቲው ትርጉም አልባ የወረው በሎች ጥቃት ተገድለዋል ሲል አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል አራት ወታደሮች በሂዝቦላ ድሮን መገደላቸውን አስታወቀች። የሂዝቦላ ሰው አልባ አውሮፕላን ወይም ድሮን በእስራኤል ጦር ሰፈር ላይ ትላንት እሁድ ምሽት በፈጸመው ጥቃት አራት ወታደሮች ሲሞቱ ሌሎች ደግሞ ክፉኛ መቆሰላቸውን የእስራኤል ጦር አስታውቋል። የእስራኤል ሊባኖስ ላይ ካካሄደችው ለሳምንት ከተቃረበው የግረኛ ጦር ወረራ ወዲህ በሂዝቦላ የተፈጸመው አስከፊ ጥቃት ነው ተብሏል። ሂዝቦላ ለጥቃቱ ኃላፊነቱን የወሰደ ሲሆን ባለፈው አመት በቤይሩት ውስጥ 22 ሰዎችን ለገደለው የእስራኤል ያየር ጥቃት አጸፋ ነው ሲል ገልጿል። እስራኤልና ሂዝቦላ በየቀኑ ማለት በሚያስችል መልኩ የተኩስ ልውውጥ ያደረጉ ሲሆን የጋዛ ጦርነት ከጀመረ ካለፈው አንድ አመት ወዲህ ውጊያው ተባብሶ ቀጥሏል። በተያያዘ ዜና በማዕከላዊ ጋዛ የእስራኤል ጥቃት 40 ሰዎች ቆስለዋል። ጋዛ ውስጥ ዴር አልባላ በሚገኘው አልአክሳ ሰማዕታት ሆስፒታል አቅራቢያ በተፈጸመ የእስራኤል ያየር ጥቃት 40 ሰዎች ቆስለዋል ሲሉ የፍልስጤም የጤና ባለስልጣናት ዛሬ ሰኞ አስታውቀዋል። በጋዛ የሚገኘው የጤና ጥበቃ ሚኒስቴር እንዳስታወቀው ጥቃቱ በሆስፒታል ተቋማትና በጦርነቱ የተፈናቀሉ ፍልስጤማውያን መገልገያ በሆኑ ድንኳኖች መካከል በሚገኝ ስፍራ ከፍተኛ የእሳት ቃጠሎ አስከትሏል። የእስራኤል ጦር ጥቃቱ በሲቪሎች መካከል የተደበቁ ታጣቂዎች ላይ ያነጣጠረ ነው ብሏል። ጥቃቱ የተፈጸመው ተፈናቃይ ፍልስጤማውያን ይገለገሉበት በነበረው በኑሴራት ትምህርት ቤት ውስጥ በደረሰ ሌላኛው የእስራኤል ጥቃት 15 ሰዎች ከተገደሉ ሰዓታት በኋላ ነው። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ተቋም ዛሬ ሰኞ ባወጣው መግለጫ ጥቃቱን በጋዛ ሰርጥ ውስጥ ሌላ አስፈሪ ምሽት ሲል ገልጾታል። ትምርት ቤቱ ዛሬ ሰኞ የፖሊዮ ክትባቶችን ለመስጠት እየተዘጋጀ እንደነበር ተቋሙ ገልጿል። በመጨረሻም በትራምፕ የምርጫ ቅስቀሳ ስፍራ አቅራቢያ ጠመንጃና የሐሰት ፓስፖርት የያዘ ሰው በቁጥጥር ስር መዋሉ ተገለጸ። የደቡብ ካሊፎርኒያ ባለስልጣናት ባለፈው ቅዳሜ ምሽት ዶናልድ ትራምፕ የምርጫ ቅስቀሳ ከሚያደርጉበት አቅራቢያ ባለ የፍተሻ ቦታ አንድ የኔቫዳ ነዋሪ በመኪና ውስጥ ጠመንጃ፣ ጥይት የጎረሰ ሽጉጥና ጥይቶችን ከበርካታ የሐሰት ፓስፖርቶች ጋር ይዞ በመገኘቱ በቁጥጥር ስር መዋሉን አስታውቀዋል። የሪቨርሳይድ አውራጃ የፖሊስ አዛዥ ቻድ ቢያንኮ ትላንት እሁድ ለጋዜጠኞች እንደተናገሩት ቨርን ሚለር የተባለው የ49 ዓመቱ የላስ ቬጋስ ነዋሪ በአካባቢ ፖሊሶች የተያዘው ወደ ምርጫው ቅስቀሳ ስፍራ መኪና ሲያሽከረክር በአቅራቢያው በሚገኝ ፍተሻ ጣቢያ ነው። የፖሊስ መምሪያውም በመግለጫው እንዳስታወቀው ግለሰቡ የተያዘው የተቀባበለ መሳሪያና በርካታ ጥይቶችን ሊጎርስ የሚችል ካርታ ይዞ እንደተገኘ በመጠርጠሩ ነው። ተጠርጣሪው በ5000 ዶላር ዋስ የተፈታ ሲሆን ዴሮፓ አቆጣጠር ጥር 2 ቀን 2025 ፍርድ ቤት እንዲቀርብ ቀጠሮ ተይዟል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የሰኞ ምሽት አስማማው አየነው ተጠብቃቸዋል።
ጀደስታን ለዓለም ዜናዎቹ አመሰግናለሁ። የተከታተላችሁ ያላችሁት ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለውን የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናገድኳችሁ ያለው ታስማማ አየነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ አባየው ገበያው አብራናለች። እንዲሁም የስቱዲዮ ስርጭቱን የምትቆጣጠርልን ብርሃን ኃይሉ ናት። የምሽቱ ዋና አዘጋጅ ቆንጅት ታየ ናት። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት ቤጊና አባቦ ገንበል ወረዳዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት መሃል ሰላማዊ ሰዎች ኢላማ እየተደረጉ ነው ሲሉ ነዋሪዎች በስልክ ለአሜሪካ ድምፅ ተናግረዋል። የመንግስትም ሆነ የአማጺ ቡድን ታጣቂዎች መሳሪያ ይዘው ስለሚንቀሳቀሱ በንጹሃን ዜጎች ላይ ጉዳት እያደረሰ ነው ያሉት ነዋሪዎቹ፣ ባለፈው አርብ ጥቅምት 1 ቀን 2017 ዓ.ም ሁለት ሰላማዊ ሰዎች በመንግስት ጸጥታ ኃይል ተገለዋል ሲሉም ከሰዋል። አምስቶች ደግሞ ልጆቻችሁ ወይም ባለቤቶቻችሁ የኦሮሞ ነጻነት ሰራዊት አባላት ናችሁ በሚል በተመሳሳይ ቀን በመንግስት የጸጥታ ኃይሎች ታስረዋል ሲሉ እነዚሁ ነዋሪዎች አቤታቸውን አቅርበዋል። ነዋሪዎቹ ባነሱት ቅሬታ ላይ ከቤጊና ባቦ ገንበል አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገር ግን የምዕራብ ወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩ ለአሜሪካ ድምፅ በጽሁፍ በሰጡት ምላሽ የዞኑ የጸጥታ ሁኔታ ከየትኛውም ጊዜ በላይ ተሻሽሏል ሲሉ ገልጸዋል። ፀሐይ ዳምጠው በዚህ ጉዳይ ተጨማሪ አላት።
በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙ ቤጊና ባቦ ገንቢል ወረዳዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተለያየ ጊዜ ያገረሸ የቀጠለው ግጭት የሰላማዊ ሰዎችን ደህንነት ጭምር አሳሳቢ አድርጓል ሲሉ ነው ነዋሪዎች የገለጹት። የቤጊ ወረዳ ነዋሪ መሆናቸውን የጠቀሱትና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁት ግለሰብ በሚኖሩበት ቀበሌ ውስጥ ተፈጠረ ያሉትን ሁኔታ አብራርተዋል።
ከዲና ወለገዲ ታና ደጊ ገንዳ ፎንጎ አብራ ታዲ ኩዳለመቲ ኦቦተርፋ አዋኖ ነመጀደሙ ጋርታ መጋላ ዳገሌ ማነታ በቆታ ጅሩ ሳውዋታ ጀላሉ ደሪ
በምዕራብ ወለጋ ቤጊ ወረዳ ቶንጎ ዋበራ ቀበሌ ውስጥ አርብ ዕለት ከምሽቱ 12 ሰዓት አካባቢ አቶ ተርፋ አዋኖ የተባሉ አዛውንት ከቤታቸው ከብቶቻቸውን ሲወስዱባቸው ለምን ተወስዳላችሁ? እኔ እንደሆንኩ ሽማግሌ ነኝ፣ ከፖለቲካም ነጻ ነኝ፣ ከታጣቂው ቡድን ጋር ያሉም ልጆች የሉኝም ሲሉ አንተም ትፈልጋለህ ብለው ገደሏቸው። እኛ እንደ አካባቢው ሰው እኔም የተሳተፍኩበት የወረዳውን አስተዳደር የወረዳውን የብልጽግና ፓርቲና የጸጥታውን ዘርፍ ለምን ዝም አላችሁ? መፍትሄውስ ስንል ጠየቅናቸው። ይህ ድርጊት የሸኔ ድርጊት ነው እንጂ የጸጥታው ኃይል አይደለም አሉን። ዝም አለን። እንዲህ አይነት ድርጊቶች እየተበራከቱ ነው። እኛ እያለን ያለነው የአካባቢው ባለስልጣን ሁላችንም ለይቶ ያውቃል። ስለዚህ የተጣራ መረጃ መስጠት ነው እንጂ በዚሁ ከቀጠለ ችግሩ የከፋ ነው።
እኛ አስተያየት ሰጪ በአካባቢው የኦሮሞ ነጻነት ሰራዊት ታጣቂዎች ሲንቀሳቀሱ መቀየታቸውን ጠቅሰው ከቅርብ ሳምንታት ወዲህ ግን የመንግስት የጸጥታ ኃይሎች አሰሳ ብለው ስለወጡ አካባቢውን ለቀው ወጥቷል ሲሉ አክለው ገልጸዋል። በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁና የባቦ ገምቤል ወረዳ አምበሎ ዲላ ቀበሌ ነዋሪ መሆናቸውን የገለጹ ሌላ አስተያየት ሰጪ በቀበሌያቸው አሌ ያሉትን ውጥረት ሲገልጹ ተከታዩም ብለዋል።
ወዲያ ወለገሪ ታና ባቦ ገምቤል ገንዳ አምባሎ ዲላፊ ኮኮፋናማ ቦ ተሳዬ ታይዛጅ ደግሞ ለመፋቡ ሚናሴ ሩጉማ ሰደፋን ሀደመና ኦቦ ኡመር እንዴታ ከንጅደም ዱፊ አዴ ከድጃ ከድር ከንጅደም አባ አብደላ ነመጀደሙ።
በምዕራብ ወለጋ ባቦ ገንበል ወረዳ አንባሎ ድላ ቀበሌ ነዋሪ የሆኑት አቶ ተስፋዬ ታይሳ፣ አቶ ሚናሴ ዱጉማ፣ የአቶ ኡመር ሁንዴሳ ባለቤት ወይዘሮ ከድጃ ከድርና አባ አብደላ የተባሉ ግለሰቦች አርብ ዕለት ከየቤታቸው በጸጥታ ኃይሎች ተወስደው ነው የታሰሩት። ሰዎቹ የተያዙት ልጆቻቸው የኦሮሞ ነጻነት ሰራዊት አባል ናቸው ተብሎ ነው። በተመሳሳይ ቀን አንድ ልጅ በርከት ያሉ የጸጥታ ኃይሎችን በመንገድ ላይ ሲመለከት ሮጦ ወደ ቤት ሲገባ ተመታ። እናም አሁን በእኛ አካባቢ የንጹሃን ዜጎች ጉዳት አሳሳቢ ሆኗል። መንግስት መፍትሄ ቢሰጠን እንላለን።
እኚሁ አስተያየት ሰጪ አክለው ነዋሪው ከአቅሙ በላይ በሆነ ችግር ተጠያቂ የሆነ ነው ሲሉም ገልጸዋል።
ከታሰሩት አምስቱ ግለሰቦች የሁለቱ ልጆች ጠፍተው ወደ ጫካ እንደገቡ ጥርጣሬ አለን። ሌሎቹ ግን ምንም ውስጥ የሉም። አሁንም ስጋታችን ሚስት ባሏ ከሌለ ተጠያቂ ናት፣ እናት ልጆቿ ከሌሉ እንደዛው ነው። ይህ ደግሞ ተገቢ አይደለም። ሁሉም አካል ላጠፋው መጠየቅ ነው እንጂ ባንዱ ጥፋት አንዱ መሰቃየት የለበትም።
የአሜሪካ ድምጽ ነዋሪዎቹ ባነሱት ቅሬታ ላይ በየደረጃው ከሚገኙ የወረዳ፣ የዞን፣ የክልልና የፌደራል መንግስት አመራሮች ምላሽ ለማግኘት ጥረት አድርገዋል። የምዕራብ ወለጋ ዞን አስተዳዳሪ አቶ ሰለሞን ታምሩ በእጅ ስልካቸው በጽሁፍ ለአሜሪካ ድምጽ በሰጡት ምላሽ በዞኑ ከየትኛውም ጊዜ በላይ ሰላም መስፈኑን ገልጸው ተጨማሪ ማብራሪያ ጸጥታውን ከሚመሩ አካላት ማግኘት እንደምንችል ጠቁመዋል። ሆኖም ግን ጸጥታው ይመራሉ ያሏቸውን አካላት በስም አልጠቀሱም። ያንን ለመጠየቅ በተደጋጋሚ በእጅ ስልካቸው ላይ ብንደውልም አልተነሳም። ከወረዳዎቹ አስተዳዳሪዎችም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የክልሉ ቃል አቀባይ አቶ ኃይሉ አዱኛ ባለፈው አርብ በክልሉ ያለውን አጠቃላይ የሰላም ሁኔታ በተመለከተ ከአሜሪካ ድምጽ ተጠይቀው ተከታዩ ምላሽ ሰጥተዋል።
ሞቱማ ናኖ ኦሮሚያስ ዋንቼ የሮ ገራገራ ካኪሳ ቱሬ ዋንቼ ተነኩጠከኒ ገሬ ዳኒሽ ኡንፋ ዳኒሽ ወርጌዲአኒ ጅሩ።
እንደ ኦሮሚያ ክልል መንግስት በተለያዩ ጊዜያት ጥሪ ሲደረግ ቆይቷል። ጥሪውን በቡድንም ሆነ በተናጥል ተቀብለው የተመለሱ አሉ። በዚሁ መሰረት መካከለኛ ዞን የኦሮሞ ነጻነት ሰራዊት ብለው ራሳቸውን የሚጠሩት የሰላም ጥሪውን ተቀብለው ከመንግስት ጋር ያለውን አለመግባባት ለመፍታት ይሁንታቸውን አሳይተዋል። ይህን ደግሞ እንደ ኦሮሚያ ክልል መንግስት መቀበላችንን የፕሬዝዳንቱ መልእክት ያሳያል።
ከፌደራል ኮሙኒኬሽን አገልግሎትም በዚህ ጉዳይ ላይ ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። Так አስታወቀም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኢትዮጵያ በግጭት አውድ ውስጥ ያሉ አካባቢዎች የሰብአዊ መብቶች ሁኔታ በሚመለከተው በቅርብ ጊዜ ባወጣው የሩብ ዓመት ሪፖርቱ ላይ በእነዚህ አካባቢዎች የሚፈጸመው የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክቷል። በግጭቱ ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ ኮሚሽኑ በድጋሚ ጠይቋል።
ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት ዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘው የሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል የምሽቱ አብይርስ ወደ እናንተ ደረሰ። የትንታኔ መጽሔት ይቀጥላል። የትንታኔ መጽሔት ወደ መጀመሪያ ወደ ሆነው ቅንብራችን አልፋለሁ። አዲሷ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ መሪ ዶክተር ራይል ባፌ የፓርቲው ሊቀመንበር የነበሩትን ፕሮፌሰር በየነ ጴጥሮስን ፈር ተከትለው ሰላማዊ የፖለቲካ ትግል እንደሚያስቀጥሉ ተናገሩ። ፓርቲያቸው እሳቸውን በፕሮፌሰር በየነ ጴጥሮስ ምትክ መሪ አድርጎ እንደሾማቸውም ገልጸዋል። በኢትዮጵያ ስላለው የፖለቲካ ፓርቲዎች እንቅስቃሴ አስመልክተው ማብራሪያ ሰጡን የአዲስ አበባ ዩኒቨርሲቲ መምህር ዶክተር ዮናስ አሽኔ በበኩላቸው ዶክተር ራይል ባፌ የመሩትን የኢሶዴፓ ፓርቲ ጨምሮ የፖለቲካ ፓርቲዎች ልዩ ልዩ ውስጣዊና ውጫዊ ፈተናዎች እንዳሉባቸው ገልጸዋል። የፖለቲካ ፓርቲዎቹ ትርጉም ያለው እንቅስቃሴ እንዲያደርጉም የጋራ ጥምረት መፍጠር እንዳለባቸው መክረዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
በኢትዮጵያ ፖለቲካ ውስጥ ከ1988 ዓመተ ምህረት ጀምሮ በተቃዋሚነት ጉልህ ሚና ሲጫወቱ የቆዩት ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት እስከተለዩበት መስከረም 7 ቀን 2017 ዓ.ም ምረት ድረስ የተለያዩ የፖለቲካ ፓርቲዎችን በማቋቋም መርተዋል። ከህልፈታቸው በፊትም የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ወይም ኢሶዴፓ ሊቀመንበር ሆነው በማገልገል ላይ ነበሩ። ህልፈታቸውን ተከትሎ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ዶክተር ራሄል ባፌን የፓርቲው መሪ አድርጎ መሰየሙን ራሳቸው ዶክተር ራሄል ባለፈው ቅዳሜ ጥቅምት 2 ቀን 2017 ዓ.ም ምረት በሰጡት መግለጫ ተናግረዋል።
የፓርቲው የስራ አስፈጻሚ ኮሚቴ ዛሬ ሳምንት ስብሰባ አካሂዶ ነበር። አሁን በዛ ስብሰባ ላይ በመተዳደሪያ ደንባችን መሰረት ሰብሳቢና ምክትል ሰብሳቢ ሰይሞ በመተዳደሪያ ደንቡ መሰረት ስለሚከተለው እና ካለፈው እሁድ ጀምሮ እኔ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በሰብሳቢነት እመራለሁ። አቶ አጫሞ ቦቄ በምክትል ሰብሳቢነት ይመራል።
ፕሮፌሰር በየነ ጴጥሮስ በኢትዮጵያ ታሪክ ሰላማዊ የፖለቲካ ትግል በማካሄድ እንደሚታወቁና ለበርካቶችም አብነት መሆናቸውን የጠቀሱት አዲሷ የፓርቲው መሪ ዶክተር ራሄል ባፌ የእሳቸውን አርአያነት ተከትለው ሰላማዊ ትግሉን እንደሚያስቀጥሉ ተናግረዋል።
የዓላማ ጽናትንና ይቻላልን ያስተማረንን የመሪያችንን የፕሮፌሰር በየነ ጴጥሮስን የፖለቲካ አካሄድና ፈለግ በሴትነት የሰነቀው ፓርቲያችን ይህንን ህዝባዊና ሀገራዊ ራዕይ ከግብ ለማድረስ በፍጹም ቁርጠኛነትና ጽናት ሰላማዊ የፖለቲካ ትግሉን የሚያስቀጥል መሆኑን በአጽንኦት እንገልጻለን።
በኢትዮጵያ ስላለው የፖለቲካ ፓርቲዎች እንቅስቃሴን በሚመለከት አስተያየት እንዲሰጡን የጠየቅናቸው የፖለቲካ ተንታኝ በበኩላቸው ዶክተር ራሄል ባፌ የሚመሩት የፖለቲካ ፓርቲ እንደሌሎቹ ተዋናዮች ወደፊት የተለያዩ ፈተናዎች ይገጥሙታል ብለዋል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር የሆኑት የፖለቲካ ተንታኙ ዶክተር ዮናስ አሽኔ የኢትዮጵያ ፖለቲካ ፓርቲዎች ውስጣዊና ውጫዊ ችግሮች እንዳሉባቸው ተናግረው ውስጣዊ ችግሮቻቸው በሀገሪቱ የተቋም ግንባታ ባህል ካለመኖሩ ጋር ይያያዛል ብለዋል።
ተቋም አልገነባንም። ከትውልድ ትውልድ የሚተጋገር ራሱን የሚያድስ ከራሱ ከአካባቢ ጋር ከመርህ ጋር ሚዛኑን እየጠበቀ የሚሄዱ የፖለቲካ ፓርቲዎች ገዢው ፓርቲ ጭምር የለንም አይደለ? ገዢው ፓርቲ ምንም እንኳን ኢህአዲግ ወደ ብልጽግና እንኳን መጥቷል ብንል ኢህአዲግ ራሱን ማደስ ስላቃተው አይደለ? እዚህ ቀውስ ውስጥ የከተተ። ስለዚህ ውስጣዊ ተቋማት ኦርጋኒክ በሆነ መንገድ ተነጋግሮ ርዕዮተ ዓለሙን ማስተካከል መስማማት አይችልም። 30-40 ዓመት የሰላሳ ዓመት ነው የቆዩትን ፓርቲዎች ቀውስ ውስጥ እየገቡ ነው ያሉት። አሁን ባለው ሁኔታ እንደምታየው ራሱ ገዢው ፓርቲም እና የገዢው ፓርቲ ተነጥለው የወጡ ፓርቲዎችም እንደምታውቀው እና ተቋማትን በእንደዛ መልኩ እንዲሄዱ ከትውልድ ትውልድ እንዲሄዱ ሰው እንዲቀበላቸው ተከታይ ከስር መሪዎችን እና ሌሎችንም ሰዎች እያፈራ የሚሄድ የፖለቲካ መሪዎችን የሚያሰራ የፖለቲካ ተቋማት አውድ የለን።
ዶክተር ዮናስ አሽኔ የጠቀሱት ሌላው ችግር ከፓርቲዎቹ ጤናማ ግንኙነት አለመኖር ጋር ይያያዛል። የፓርቲዎቹ ርዕዮተ ዓለም እርስ በራሱ የሚጣላና የጋራ ጥምረት እንኳን ለመፍጠር የማያስችል እንደሆነ የጠቀሱት ባለሙያው ይህ ደግሞ ተቋማዊ የፖለቲካ ምህዳርን ለማስፋት የማያስችል ሀገራዊ ፈተና ነው ብለውታል። ይህ ችግር ሄዶ ሄዶ ገዢ ፓርቲውን በማግዘፍ የተቃዋሚ ፓርቲዎችን ፈተና ደግሞ እንዳበዛው ነው የሚገልጹት። የፖለቲካ ፓርቲዎች በነጻነት የሚንቀሳቀሱበት የሲቪል አውድ አለመኖርም ሌላው ውጫዊ ችግር እንደሆነ ዶክተር ዮናስ አመልክተዋል።
ፖለቲካ ፓርቲዎች የሲቪክ ማህበራት ናቸው። ሲቪክነስ ከሌለው ምህዳሩ ከሆነ በዛ ውስጥ ሲቪክና የሰላም የፖለቲካ አራምዳለው ብለህ ብትንቀሳቀሱ ተጽዕኖው በጣም ከባድ ያደርገዋል ማለት ነው። ፓርቲ አባላት መመልመል፣ ማደራጀት፣ መሰባሰብ፣ የሲቪክ ኤክሰርሳይሶችን፣ ልምምዶችን ማድረግ፣ ክርክሮችን ማድረግ፣ መቸት በግጭት ውስጥ ቀጥታ የሚያስገባኝ ሊሆን ይችላል እና በጣም ፈታኝ ነው ለፖለቲካ ፓርቲዎች ብዬ አስባለሁ።
በእነዚህ ችግሮች የተነሳ በኢትዮጵያ ያሉት ተቃዋሚ የፖለቲካ ፓርቲዎች ገዢ ፓርቲዎችን በመገዳደር ህዝቡ ዘንድ ዘልቆ የመግባትና ተወዳድረው የምክር ቤቶችን መቀመጫ የመያዝ ክፍተቶች እንዳሉባቸው የተናገሩት ዶክተር ዮናስ ይህ ሁኔታ በተወሰነ መልኩ መሻሻል የሚችለው አብሮ የመስራትና የመቀናጀት ባህል ሲዳብር መሆኑን ገልጸዋል።
ሜቶዶሎጂካል ወይም ታክቲካል ጥምረት ገዢ ፕሮግራማቸው ሳይቀይሩ ብላንድ ግብ ብቻ ጥምረት መስራት አለባቸው ያስባል። ምክር ቤቶች መግባት እንዲችሉ ዋናው ነገር ፓርላማ ገብቶ ድምጽን ማሰማት እንዲችሉ ወደ ምክር ቤቶች የሚወስዳቸው የጋራ የጥምረት ያስፈልጋል። ምንም ያ የፕሮግራሞቻቸውን እንዲከልሱ እና ሃርሞናይዝ እንዲያደርጉ አረግ ፕሮግራሞቻቸው እንዲያዙ ግን አላማቸው ለገዢው ፓርቲ አንድ ፓርቲዎች የተቋም ፓርቲዎች እርስ በርስ እንዳይፎካከሩ በማድረግ ሊያሸንፉበት የሚችሉት ኮምፓራቲቭ አድቨንቴጅ ባለባቸው ሁኔታ ውስጥ ወደዛ አይነት የሚሄድ ስትራቴጂ መቀነስ ታክቲክ መቀለስ አለባቸው ብዬ አስባለሁ። ይህን አላደረጉ የገዢው ፓርቲ ጋር ያላቸው ውድድር የመወዳደር አቅም በጣም የቀጨጨ ነው።
ፕሮፌሰር በየነ ጴጥሮስ የሰላማዊ ትግል ምልክት ነበሩ ያሉት ፕሮፌሰር በየነ ጴጥሮስ ከዚህ ዓለም በሞት መለየታቸውን አስመልክተው መልእክት ያስተላለፉ የተለያዩ አካላት ለሰላማዊ የፖለቲካ ትግል አደረጉ ያሉትን አስተዋጽኦ አጉልተው ተናግረዋል። የሰላማዊ የፖለቲካ ትግል ጠበቃ ነበሩ ብለዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ህልፈታቸውን አስመልክቶ ባወጣው የሐዘን መግለጫ ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀደም ሲል በኢትዮጵያ የፖለቲካ ፓርቲዎች ተሳትፎን የተመለከተውን የገብረ ሚካኤል ገብረ መድህን ያጠናቀረውን ዘገባ ነው ተከታትለን የተመለስ ነው። አሁን ደግሞ ወደ መካከለኛው ምስራቅ እንሂድና የእስራኤልና የሊባኖስ ጉዳይ እንመለከታለን። እስራኤል የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች ከሊባኖስ የውጊያ ቀጠና ለቀው እንዲወጡ አሳሰበች። እስራኤል በሂዝቦላ ላይ ያነጣጠረውን ጥቃቷን አጠናክራ በቀጠለችበት ወቅት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይሎች በጦርነት ከተመሰቃቀለው የሊባኖስ አካባቢ ለቀው እንዲወጡ የእስራኤል ጠቅላይ ሚኒስትር አሳስበዋል። ጠቅላይ ሚኒስትሩ ይህን ያሉት እስራኤል በቅርቡ ያካሄደችው ጥቃት 5 የመንግስታቱ ድርጅት ሰላም አስከባሪ ኃይሎች ላይ ጉዳት ካደረሰ በኋላ ነው። የአሜሪካ ድምጹ አራሽ አራብሳዲ በዚህ ዙሪያ ያደረሰን ዘገባ ስመኝ ሸቆየ እንደሚከተለው ታቀርባለች።
ሂዝቦላ እሁድ ጠዋት ያካሄደውን የሮኬት ጥቃት ተከትሎ የእስራኤል የአየር መከላከያ ምሽቱን ድብደባ ሲያካሄድ አድሯል። በእስራኤልና በሂዝቦላ መካከል ጦርነት የተቀሰቀሰው ምዕራባውያን አሸባሪ ብለው የሚጠሩት ቡድን በጋዛ ለሚኖሩ ፍልስጤማውያን ድጋፉን ለማሳየት ሰሜናዊውን የእስራኤል ክፍል በተደጋጋሚ በማጥቃቱ ነው። በሊባኖስ የሚገኘው ሂዝቦላ እና እስራኤል ድንበር ተሻጋሪ ጥቃቶችን በቀጠሉበት ወቅት ታዲያ ንጹሃን ዜጎች በእስራኤሉ ሃይፋ ከተማ በሚገኘው የቦምብ መጠለያ ለመሸሸግ ጥረት እያደረጉ ነው። እስራኤል በቅርቡ ባካሄደችው ጥቃት ደግሞ 5 የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይሎች ላይ ጉዳት አድርሳለች። ጥቃቱ ከጀመረበት ከመስከረም ወር አንስቶ በሀገሪቱ ላይ በሚደርሱ ጥቃቶች ከ1400 በላይ ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የተባበሩት መንግስታት ድርጅት በጉዳዩ ላይ በሰጠው መግለጫ ምክትል ቃል አቀባዩ ፍርሃን ሀቅ ይህን ብለዋል።
This is a serious development. And UNIFIL reiterates
ይሄ ቀላል የማይባል እርምጃ ነው። በማንኛውም ሁኔታ ለድርጅቱ ሰራተኞችና ንብረት የደህንነት ዋስትና መስጠት እንዳለበትና የድርጅቱ ግቢ ከጥቃትና ከወረራ የተጠበቀ ስፍራ መሆኑ ሊከበር እንደሚገባም ሰላም አስከባሪ ኃይሉ በድጋሚ ያሳስባል።
እስራኤል የሊባኖስን ህዝብ ወይም የመንግስታቱን ድርጅት የሰላም አስከባሪ ኃይል ኢላማ አለማድረጓልና ጥቃቱ ያነጣጠረው በኢራን በሚደገፈው ሂዝቦላህ ላይ መሆኑን በግልጽ አስታውቃለች። በተባበሩት መንግስታት ድርጅት ሰላም አስከባሪ አባላት ላይ የደረሰው ጉዳት ዜና ከተሰማ በኋላ የእስራኤል ጠቅላይ ሚኒስትር የይቅርታና ማስጠንቀቂያ መግለጫ ሰጥተዋል።
የመንግስታቱን ድርጅት ሰላም አስከባሪ ኃይሎች በሂዝቦላ ስር ካሉ አካባቢዎችና ከውጊያ ቀጠናዎች የምታስወጡበት ጊዜ ነው። ወታደሮቹን ለማስወጣት ፈቃደኛ ካልሆናችሁ የሂዝቦላ ታጋቾች ታደርጓችኋላችሁ። እነሱንም ሆነ የእኛን ወታደሮች አደጋ ላይ ጥላል።
የእስራኤልን ጥቃቶች ተከትሎ የሊባኖስ አንዳንድ ክፍሎች ወደ ፍርስራሽነትና አቧራነት ተቀይረዋል። ሁኔታው ከጋዛ ጋር ተመሳሳይ ሲሆን ዋይት ሃውስ ሲደገም ማየት የማይፈልገው ትዕይንት መሆኑን የዋይት ሃውስ ፕሬስ ጸሐፊ ካሪን ዣምፒየር ተናግረው ነበር።
We cannot and will not see Lebanon turn into Gaza.
ሊባኖስ ወደ ጋዛነት ስትቀየር ለማየት አንችልም አናይምም። ማየት የምንፈልገው እሱን አይደለም። ከጥረታችን እንደምትረዱት በሁለቱም በጋዛና በሊባኖስ ያለው የስቃይ ሁኔታ የበለጠ አሳሳቢ መሆኑን ያሳያል። በተለይ ደግሞ ግጭቶችን ለማስቆምና ለቀጠናው ዘላቂ የሰላምና ደህንነት መሰረት ለመጣል።
ይህ በእንዲህ እንዳለ በቴል አቪቭ የሚኖሩ እስራኤላውያን በአይሁዳውያን ዘንድ በድምቀት በሚከበረው ዮም ኪፑር በዓል ጎዳናዎች ላይ በመውጣት በየሳምንቱ የሚያደርጉትን ተቃውሞ አካሂደዋል። በተቃውሞ እንደ አውሮፓውያን አቆጣጠር ጥቅምት 7 የደረሰውን ጥቃት ተከትሎ ሐማስ በጋዛ ያስቀመጣቸውን ታጋቾች ለማስለቀቅ የተኩስ አቁምና ድርድር እንዲካሄድ መጠየቃቸውን ቀጥለዋል። አራሽ አረብሳዲ ላደረሰን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ተመልካቾቻችን የተከታተላችሁ ያላችሁት የትንታኔው መጽሔታችን ነው። አሁንም ይቀጥላል። ቀጥሎ ሳምንታዊ ዋሽንግተን በዚህ ሳምንት ቅንብራችን ወደ እናንተ ይደርሳል። በዩናይትድ ስቴትስ ለከባድ ዝናባማ አውሎ ንፋስ ሰለባዎች ተጨማሪ እርዳታ እየቀረበ ነው። የሐሰት መረጃዎችም እየተቀጠሉ ናቸው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በሄሪኬን ሚልተን እና ቀደም ብሎም በሄሪኬን ሄለን የተጎዱ የፍሎሪዳ አካባቢዎችን ትላንት እሁድ ጎብኝተዋል። የአካባቢው የኤሌክትሪክ ኃይል ማሰራጫ አቅም ለማጠናከር የሚውል ግማሽ ቢሊዮን ዶላር አዲስ ድጋፍ መመደቡንም ይፋ አድርገዋል። የእርዳታና የመልሶ መቋቋም ጥረቶች እየቀጠሉ ባሉበት በዚህ ወቅት ታዲያ ባለስልጣናት የፕሬዝዳንታዊ ምርጫው ቀን እየተቃረበ ባለበት በዚህ ወቅት የሐሰት መረጃዎችም በተፋጠነ ሁኔታ እየተዛመተ መሆኑን በመግለጽ አስጠንቅቀዋል። የአሜሪካ ድምፅ ዘጋቢዎች ያጠናቀሩት ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ፕሬዚደንት ጆ ባይደን በሰሞኑ ከባድ ዝናባማ አውሎ ንፋስ በሄሪኬን ሚልተን የተጎዱትን የፍሎሪዳ አካባቢዎች ትናንት እሁድ ተዘዋውረው ጎብኝተዋል። በሚልተን ከዚያ በፊትም ደግሞ በሄሪኬን ሄለን የተጎዱትን ማህበረሰቦች መርጃ የሚውል 612 ሚሊዮን ዶላር ድጋፍ ይፋ አድርገዋል።
This funding will not only restore power but will make the region's power system.
የገንዘብ የተቋረጠውን ኤሌክትሪክ አገልግሎት እንዲቀጥል ማድረግ ብቻ ሳይሆን የአካባቢውን የኃይል ስርዓት አቅም ያጠናክራል። ከባድ የአየር ሁኔታዎች እየደጋገሙ በመጡበት በዚህ ወቅት የኤሌክትሪክ ኃይል በተደጋጋሚ መቋረጥና ተቋርጦ የሚቆይበትን ጊዜ ይቀንሳል።
የሆነ ሆኖ ፌደራል መንግስቱ ለሰለባዎቹ ስለሚሰጠው የድጋፍ ምላሽ የሚሰራጨው የሐሰት መረጃ እየተባባሰ ነው የሄደው። የአገር ደህንነት ሚኒስትሩ አሌሃንድሮ ማዮርካስ ለሲቢኤስ ቴሌቪዥን ፌስ ዘ ኔሽን ፕሮግራም በሰጡት ቃል ይህ ጉዳይ እጅግ በጣም እንዳሳሰባቸው ተናግረዋል።
It is extremely pernicious. We have individuals in
ይህ እጅግ ከባድ ጉዳት የሚያስከትል ነገር ነው። እርዳታ የሚያስፈልጋቸው እርዳታ ማግኘት የሚገባቸው ነገር ግን በሚነዛው የሐሰት መረጃ ምክንያት የማይጠይቁ ሰዎች አሉ። ሰዎች የዚህ ተመራጭ ባለስልጣናት እንዲሁም ማስተባባቸውን የሚያስተሙበት መድረኩ ያላቸው ሰዎች ይህን የሐሰት መረጃ ማክሸፍ አለባቸው። ይህ በበቂ ሁኔታ ሲደረግ ያየን አይደለም።
የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ምክትል ፕሬዝዳንት ካማላ ሃሪስ የሳምንቱን መጨረሻ ቀናት ሰሜን ካሮላይና ላይ ያሳለፉ ሲሆን ቅዳሜ በቀደመው በሄሪኬን ሄለን በተጎዳው የክፍለ ግዛቷ ሰሜናዊ አካባቢ በሚካሄዱ የእርዳታ እንቅስቃሴዎች ተሳትፈዋል። የሳቸው ተቀናቃኝ የቀድሞ ፕሬዝዳንት ዶናልድ ትራምፕ በበኩላቸው የባይደን አስተዳደር ለሄሪኬኖቹ ተጎጂዎች እየሰጠ ነው ያሉትን ደካማ ምላሽ ተችተዋል። እጩ ምክትል ፕሬዝዳንታቸው ጄዲ ቫንስ የቀድሞ ፕሬዝዳንት ስለሚያቀርቧቸው ሐሰተኛ መረጃዎች የፌደራል መንግስቱ መስሪያ ቤቶች ሪፐብሊካኖች ለሆኑ የሄሪኬን ሰለባዎች እርዳታ እየከለከሉ ለህገወጥ ፍልሰተኞች ይሰጣሉ ማለታቸውን ጨምሮ ትናንት በኤቢሲ ቴሌቪዥን ተጠይቀው ነበር።
የአካባቢው የህዝብ ተወካዮች የሆኑ ሪፐብሊካን የምክር ቤት አባላት ለፌዴራል የአጣዳፊ ጉዳዮች ስራ አመራር ፊማ ምግብና ውሃ እንዲሰጥ ኋይት ሀውስ መደወል እንደነበረባቸው ነግረውናል። እውነቱን ለመናገር እዚህ ጋር ለተንኮል ተብሎ የሚደረግ ነገር ያለ አይመስለኝም። ነገር ግን ለዚህ ቀውስ እየተሰጠ ያለው ብቃት የጎደለው ምላሽ ነው ብዬ አስባለሁ።
ቪኦኤ በሰሜን ካሮላይና አሽቪል ከተማ በሄሪኬን የተጎዱ አካባቢዎችን በመጎብኘት ከመንግስት ስለሚሰጠው ምላሽ አንዳንዶቹን ተጎጂዎች አነጋግሯል። ኤሊየት ከሚልተን በፊት የነበረው ከባድ ዝናባማ አውሎ ንፋስ ሄለን ተጎጂ ናቸው።
እኔ በበኩሌ ሄሊኮፕተሮች ሲበሩ አይቻለሁ። ብሔራዊ ዘብ አባላትም መኪና እየነዱ ይዘዋወራሉ። ስለዚህ ደና ምላሽ እየተሰጠ ይመስለኛል።
ዳን ጄንክም እንደሳቸው የቀደመው የሄሪኬን ሄለን ተጎጂ ሲሆኑ በንግድ ስራ የሚተዳደሩ ናቸው።
እስካሁን ከመንግስታችን ከፊማም ይሁን ከከተማ አስተዳደሩ ያገኘን እርዳታ የለም። ግን እየመጣም ይሆን ይችላል።
ለሄሪኬን ሚልተን እና ሄለን ተጎጂዎች የሚሰጠው እርዳታ እየተሟጠጠ ባለበት በዚህ ወቅት ኮንግረስ ከፕሬዝደንታዊ ምርጫው አስቀድሞ ተጨማሪ የአጣዳፊ አደጋ ወጪ እንዲፈቅድ የባይደን አስተዳደር እየወተወተ ነው።
እንደ ቴይለር ስዊፍት እና ሃልክ ሆጋን ያሉ ታዋቂ ሰዎች በአሜሪካ ምርጫ ላይ ተጽዕኖ ሊያሳድሩ ይችላሉ ወይ ይላል ቀጣዩ ዘገባችን። ከምርጥ ኮከብ የፖፕ ሙዚቃ አቀንቃይ ቴይለር ስዊፍት እስከ ቀድሞ ነጻ ትግል ተወዳዳሪ ሃልክ ሆጋን የታዋቂ ሰዎች ድጋፍ በዚህ ዓመቱ የዩናይትድ ስቴትስ ፕሬዚዳንታዊ ውድድር አንዱ መገለጫ ሆኗል። ቡናም በምርጫው ላይ የሚኖራቸውን ተጽዕኖ ከወዲሁ ለመተንበይ ግን አስቸጋሪ ነው። የአሜሪካ ድምጿ ቬሮኒካ ባልደራስ የግሊሲያስ በዚህ ዙሪያ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
አሜሪካዊቷ ድምጻዊትና የግጥም ጸሐፊ ቴይለር ስዊፍት በሙዚቃዋ በዓለም ዙሪያ አድናቆትን አግኝታለች። አብዛኞቹ ደጋፊዎቿ ደግሞ በፕሬዝዳንት ምርጫዋ ደስታቸውን ገልጸዋል። ስዊፍት ጳጉሜ 5/2016 ዓመተ ምህረት በኢንስታግራም የማህበራዊ ትስስር ገጿ ላይ ባሰፈረችው መልእክት የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ቀጣዩ የአሜሪካ ፕሬዝዳንት እንዲሆኑ ድጋፏን አስታውቃ የተረጋጉና ተሰጥኦ ያላቸው መሪ ስትል ገልጻቸዋለች። ከስዊፍት አድናቂዎች መካከል አንዷ የሆነችው ጃስሊን ካኡር ዊስኮንሰን ግዛት በሚገኘው ማርኬት ኮሌጅ የዲሞክራቶች ሊቀመንበር ስትሆን ስዊንግ ስቴት ተብለው ከሚጠሩት በምርጫው ውጤት ላይ ወሳኝ ከሆኑ ግዛቶች ባንዱ እንደሚኖር ወጣት መራጭ የድምጻዊዋን ድጋፍ በደስታ ተቀብለዋለች።
ይህን ያህል የመራጮችን አስተሳሰብ ይቀይራል ብዬ እንኳን አላስብም። ነገር ግን ወጣቶች ወጥተው ድምጻቸውን እንዲሰጡ፣ ዲሞክራቲክ ፓርቲን እንዲመርጡ ያበረታታል።
ታዋቂው ሙዚቀኛ ብሩስ ስፕሪንግስተን ለሌላ የማህበረሰብ ክፍል በቅርቡ በማህበራዊ ሚዲያ አማካኝነት ባጋራው የቪዲዮ መልእክት በተመሳሳይ ሁኔታ ለዲሞክራቲክ ፓርቲ ድጋፉን ገልጿል።
ካማላ ሃሪስና ቲም ዋልዝ መደብን፣ ሃይማኖትን፣ ዘርን፣ የፖለቲካ አመለካከትም ሆነ ጾታዊ ማንነት ሳይለዩ ሁሉንም ማህበረሰብ ክፍል የሚያከብርና የሚያካትት ዓላማ አላቸው።
ከወግ አጥባቂ ታዋቂ ሰዎችም ተመሳሳይ ድጋፍ እየጎረፈ ነው። በሐምሌ ወር በተካሄደው የሪፐብሊካን ፓርቲ ብሔራዊ ጉባኤ ላይ ታዋቂው የነጻ ትግል ተወዳዳሪ ሃልክ ሆጋን ሸሚዙን በመቅደድ ለቀድሞ ፕሬዝዳንት ዶናልድ ትራምፕ ድጋፉን ገልጿል።
ለዶናልድ ትራምፕ ያለን ቁርጠኝነት ይስፋፋ። የትራምፕ ጠንካራ ትስስር እንደገና ይግዛ። አሜሪካን እንደገና ታላቅ ያድርግ።
በዚሁ ብሔራዊ ጉባኤ ላይ ያቀነቀነው የሀገረሰብ ሙዚቃ ተጫዋች ኪድ ሮክም እንዲሁ ለትራምፕ ድጋፉን ገልጿል።
እግዚአብሔር ዶናልድ ትራምፕን ይባርክ። ፈጣሪ አሜሪካን ይባርክ።
እንደ ቴይለር ስዊፍት ያሉ ታዋቂ ሰዎች ድጋፍ በሺዎች የሚቆጠሩ ሰዎች ስለ ድምጽ አሰጣጥ መረጃ የሚሰጡ ድህረ ገጾችን እንዲጎበኙ ቢያደርግም ምን ያክል መራጮች ድምጻቸውን እንደሚሰጡ ግን በግልጽ አይታወቅም። በሃምሊን ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዴቪድ ሹልትስ ያሉ ተንታኞችም የድጋፉን ተጽዕኖ መገምገም አስቸጋሪ መሆኑን ይገልጻሉ።
The critical question is going to be, is it voter registration?
ወሳኙ ጥያቄ በአስፈላጊ ቦታዎች ላይ መራጮች ተመዝግበዋል ወይ? ከተመዘገቡትስ ምን ያክሉ ድምጻቸውን ይሰጣሉ የሚለው ነው።
ሹልትስ አክለው በተለይ ባለቀ ሰዓት ከታዋቂ ሰዎች የሚመጡ ድጋፎች የሚኖረው ተጽዕኖ እንብዛም ነው ይላሉ።
Since Joe Biden exited and Kamala
Harris. Kamala Harris ከተተኩ በኋላ በህዝብ አመለካከት ላይ ያለው ለውጥም በዛም ነው። ህዝቡ አስቀድሞ የሚፈልገውን ይወሰነ ይመስለኛል።
ይሁን እንጂ ሹልስ ሰዎች ታዋቂውን ግለሰብ ከልባቸው የሚወዱት ከሆነ በተለይ ድምጽ ለመስጠት ያልወሰኑ መራጮች ጥቅምት 26 በሚካሄደው ምርጫ እንዲወጡ ሊያሳምኗቸው እንደሚችሉም አመልክተዋል። በቬሮኒካ ባልደራስ ኤግሊሲያስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
እየተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ የተላለፈላችሁ የሚገኘው የሰኞ ምሽት ዝግጅታችን ነው። አድማጮቻችን ቀደም ሲል በመጀመሪያው ምዕራፍ የነበሩ ጥንቅሮቻችን ተስተካክለዋቸው የነበሩት ቀጥሎ ደግሞ ሁለተኛው አጋማሽ እናልፋለን። ሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ደግሞ በዚሁ በአሜሪካ በአሌክሳንድሪያ የተካሄደውን ታላቁ የአፍሪካ ሩጫን ይመለከታል። የአትሌቲክስ አፍቃሪያን ትውልድ አፍሪካውያን አመት ቆጥሮ በሚገናኙበት ታላቁ የአፍሪካ ሩጫ በሳምንቱ ማገባደጃ በአሌክሳንድሪያ ቨርጂኒያ ተካሂዷል። በዘንድሮ ክንውን ላይ በርካታ አንጋፋና ወጣት ተሳታፊዎች ተገኙ ሲሆን በእድሜና ጾታ ተከፋፍለው ስፖርታዊ ፍክክሩን አድርገዋል። ከስፖርት መድረክነት ባሻገር ትውልድ ኢትዮጵያውያን በአብሮነትና መቻቻል በተለያዩ ሰብአዊ ተልእኮች ውስጥ ፊት መሪ እንዲሆን የሚያበረታታው መርሃ ግብር የተከናወነው ለስድስተኛ ጊዜ ነው። ሀብታሙ ስዩም ከተሳታፊዎችና አሰናዶች ጋር አጭር ቆይታ አድርጓል። ስንከታተል
አትሌቲክስ ስፖርት አፍቃሪያን ትጥቃቸውን የማጠባበቃቸው ማልደው ተነስተው አሌክሳንድሪያ ቨርጂኒያ ላይ የመገናኘታቸው ምክንያት በየዓመቱ የሚካሄደው ታላቁ የአፍሪካ ሩጫ መርሃ ግብር ነው። ወይዘሮ አልማዝ ፈለቀን ለመሰሉ ተሳታፊዎች 5 ኪሎ ሜትሮችን ማካለል የሚጠይቀው ውድድር ከስፖርታዊ ክንውንነት ተሻግረው መልካምነት የሚጋሩበት ለቀጣይ ትውልድ ንቃትን መፍጠሪያ መድረክ ነው።
መሳተፍ የፈለኩት ኢንካሙ የሚሄደው ለበጎ አድራጎት ስራ ስለሆነ እኔም በቃ ብሳተፍ ቆንጆ ነው ብዬ ተሳተፍ። ፕላስ በዛ ላይ ደግሞ እኔ በዚህ እድሜ ምን በጣም ትልቅ ሴት ነኝ። ስሳተፍ ለሌሎችም በእኔ እድሜ አኳያ ላሉ ሰዎች አረፈደም እንችላለን ሁሉን ነገር ማድረግ ለማለት ነው።
ውድድሩ ላይ ለመጀመሪያ ጊዜ ለመሳተፍ ልጆቻቸውም በዝግጅቱ ውስጥ የበጎ ፍቃድ አገልግሎት እንዲሰጡ ለማበረታታት የመጡት አቶ ሲሳይ አበራ በበኩላቸው የኢትዮጵያን አትሌቲክስ አበርክቶት ማስተዋወቅን ጨምሮ መርሃ ግብሩ የላቀ ፋይዳ እንዳለው ይናገራሉ።
በመጀመሪያ ደረጃ ኢትዮጵያ የታወቀችው በሩጫ ያንን ራሱ ኢንትሮዲውስ የማረጋ አቅም ይኖረዋል። የሌላ ሀገሮች ባላችን እንዲያውቁ አንዳንድ ቬንደሮች ፕሮግራማቸው እንዲያሳውቁ ነን ፕሮፊት ፕሮግራም ኦርጋናይዜሽኖችም አሉ እነሱ ያላቸውን ፕሮግራም እንድናውቅ ያደርገናል። ከእንደገና ደግሞ ካለው ህብረተሰብ ጋር እንድንተዋወቅ መስተጋብር እንድንፈጥር ያደርገናል። በተጨማሪ ደግሞ ይሄን ሁልጊዜ ሴሌብሬት አገርን ሴሌብሬት ማድረግ አጥኒ ሞመንት ደስ የሚል ነገር አጋጣሚው ከተገኘ ማለት ነው። እና ከውጪ የሚመጡ እነዚህ የተለያዩ ታዋቂ ሰዎች በቴሌቪዥን መናቃቸው በአካል ማግኘት መንፈልጋቸውን ሰዎች እንዲቀርቡን ያደርግልናል። እንደነ ማዛ አብሩ እንደነ ደረጃ አይሌ በጣም ወዳቸው ጋዜጠኞችና ጥሩ ሰዎች በአጋጣሚ እንዲቀርባቸው እንድታወራቸው እና እንትንንም አድናቆትንም እንድገልጽላቸው ያደርጋል ያጋጣሚና በዛ ነገር በጣም ጥሩ ነው።
ዘንድሮ ላይ በአዋቂ ወንዶችና ሴቶች እንዲሁም ባዳጊ ወንድና ሴቶች ምድብ ብርቱ የሩጫ ፉክክር ተደርጓል። በአዋቂ ወንዶች ዮሐንስ አልጋው፣ በሪሁን ይርጋና ተገኑ መንግስቴ ተከታትለው በመግባት የዘንድሮ ውድድር አሸናፊዎች ሆነዋል። ባዳጊ ወንዶች ውድድር ከአንደኛ እስከ ሶስተኛ ደረጃ ያዙት ሱራፌል ሙልጌታ ወንድሙ፣ ዮናታን ደጀኔና ናታን ቢኒያም ናቸው። ታዳጊዎቹ ስለ ውድድሩ ቀጣዩን አስተያየት ሰጥተውኛል።
ትምህርት ቤት ሁልጊዜ ስለምሮጥ ይሄኛው ኢዚ ነበረ። ሁልጊዜ እዛ 5000 ስለማረግ ይሄኛው በጣም አልከበደኝም። ሩጫ መቀጠል እፈልጋለሁ። አንድ ቀን እንደ አባቴ መሆን እፈልጋለሁ በሩጫ። ሁለተኛ ኦሎምፒክ ተሰር ሁለት ጊዜ እንደሱ ነው መንፈል መብላት
ቆንጆ ነበረ። ለአንድ ወር የሮጥኩኝ ነበረ ለዚህ ለመዘጋጀት በጣም ከባድ ነበረ። እኔ ሁለተኛ ነው የወጣው እና ትንሽ ቀራለኝ ብቻ። አባቴ አትሌቲክስ ነበረ ብቻ እሱ ሁሉ ፖቴንሽሉ ሳይመታው ኢንጀር ሆነ። አሁን የሱ ደረጃ መደረስ እፈልጋለሁ በሱ ፋታ። የአባቴ ደጀኔ ረጋሳ ነው።
እኔ ኳስ ነው መጫወተው ግን ይሄ አራተኛ ነው ስወዳደር። አንደኛ ወይስ ሁለተኛ ልሆን እችል ነበር ግን ትንሽ የሆነ ወደ ቀኝ ሄጄ ነበር ወደ ግራ ለይስል አው እንደዛ ስለሆነ ነው እኔ ወደፊቱ ኳስ ተጫዋች መሆን ፈልጋለሁ ለአሜሪካ ወይስ ለኢትዮጵያ መጫወት ከቻልኩ ለኢትዮጵያ ወይስ ለአሜሪካ መጫወት
ባዳጊ ሴቶች ሄልዳና ሃኖስ አርሴማ ጸጋዬና አንጾኪያ መዝገቡ ከአንደኛ እስከ ሶስተኛ ደረጃን ተቆጣጥረው አሸንፈዋል በዋቂ ሴቶች ጫልቱ ፍቃዱ ቀዳሚ ስትሆን ሃና ፍሎይድና ገዛሽን ገመዳ ተከታትለው በመግባት ስማቸውን በባለድሎቹ መዝገብ አስፍረዋል አሸናፊዎቹ የምስክር ወረቀት የገንዘብና የኤሌክትሮኒክስ ዕቃዎች ሽልማት በየፈርጁ ተደርጎላቸዋል ውድድሩን በቀዳሚነት ያሸነፈችው ጫልቱ ፍቃዱ
ወድድሩ በጣም አሪፍ ነው ሳርቻለሁ እዚህ ብዙ ባሁን ሳርቼ ነው የመጣሁት በጣም አሪፍ ነው ለምን አንደኛው እንደዚህ ተሰባስበን ራሱ የሰው ሀገር ውስጥ እንደዚህ አንድ ሆነን ይሄ ፕሮግራም ማዘጋጀት ራሱ በጣም አሪፍ ነው እዚህ ሀገር ብቻ ሳይሆን ያሉበት ሀገር አሁን ለምሳሌ ካናዳ ብዙ ሀገር አለ ማለት እንደኛ ሰዎች አበሻ ማለት ነው እዛ ሀገርም እንደዚህ ተዘጋጅቻው በአመት አንድ ሲሆኑ በጣም ደስ ይላል።
የታላቁ አፍሪካ ሩጫ አዘጋጅ ኖቫ ኮኔክሽን የተባለው ተቋም ሲሆን የአፍሪካ ገናና አትሌቶችን መዘከርና የሰብአዊነትና የአብሮነት ትብብርን ማነቃቃት ከዋነኛ ዓላማዎቹ መካከል እንደሆኑ የተቋሙ ኃላፊ ዶክተር ጋሻው አብዘይ ይናገራሉ። ዶክተር ጋሻው ከትውልድ ሀገራቸው ለራቁ አፍሪካውያን መርሃ ግብሩ መልካም የመገናኛ ስፍራ ይሆነ ስለመምጣቱም ይናገራሉ።
እንደውን ለጊዜው ማብታሙ የዘንድሮ መርሃችን አብሮነት መቻል ነው። አብሮነት መቻል ነው ብለን ነው ከመጀመሪያ ጀመርነው አሁንም አብሮነት መቻል ነው እንደዚህ ሁላችንም በየፊናችን የለጥንጀራችን ለማሟላት እንሮጣለን ግማሾቻችን በበረሃ ግማሾቻችን በአውሮፕላን ግማሾቻችን በስራ ግማሾቻችን በስደት ላይ መጣነውና እንደዚህ ምን እንገናኝበት መከቆች በጣም ጠባብ ናቸውና አብረን ስንሰባሰብ ባላችንን ለማስተዋወስ ለንቁ የሆኑ አትሌቶቻችን አብሮችን አብሮናሉ እነሱንም ስናገኝ ደግሞ ደስታ እንሰማለን
ታላቁ የአፍሪካ ሩጫ ከተመሰረተበት ጊዜ ጀምሮ ዛሬ ደረሰበት ደረጃ ለመድረስ እንደ ጉልበት የሆነው የትውልደ ኢትዮጵያን ተሳትፎ መሆኑን ያወሱት ዶክተር ጋሻው ተሳታፊዎች በርክተው አድማሱም ሰፍተው ነገ ላይ በመልካም ደረጃ ይገኝ ዘንድ አይዞባይነቱ ሊቀጥል እንደሚገባ ያክላሉ።
አብሮነት መቻል ነው። አብሮነት ካለ ሁለት ካለ ሶስት ካለ አራት አይሆንም። እኛ ብንለፋም ብንደክምም ድካምና ለፋታችን ህዝቡ ተቀባይነት ካገኘ ካላገኘ ትርጉም አይሰጥም። እኛ ከዘርም ከፖለቲካም ከምንም ይወገንን አይደለም። ኢትዮጵያዊነትን አፍሪካዊነትን የምናቀነቅንና ሁሉንም ሰው በአብሮነት ለማገናኘት የምንታወቅበትን አትሌቲክስን ስፖርት ተግመን እንደ መድረክ ለማገናኘት ነው የምንጠቀመውና የህብረተሰቡ ይሄንን ያማረም ያረጋውም ቀጣይም ያረጋው
በዘንድሮ መርሃ ግብር ላይ የኦሎምፒክ ብር ሜዳሊያ አሸናፊ አትሌት ትግስት አሰፋን ጨምሮ በርካታ ዕውቅ አትሌቶችና የኪነ ጥበብ ሰዎች ተገኝተዋል። ከስፖርት ክንውኖች ጎን ለጎን የመዝናኛና ለሰብአዊ ተግባራት የሚውል ልግስና የማስተባበሪያ መርሃ ግብሮች ተከናውነዋል። በመርሃ ግብሩ ማግስት ኖቫ ኮኔክሽን የሚያዘጋጀው ሌላኛው ዝግጅት የአፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርዓት ተከናውኗል። ከራሳቸው አልፈው ለህዝብ ንቃትና መልካም ህይወት በችሎታና ክህሎታቸው አስተዋጽኦ ያደረጉ ባለውለታዎች ሽልማት ተበርክቶላቸዋል። ስለዚህ ሽልማት ስነ ስርዓት የሚያወሰው መሰናዶ በቅርቡ ወደ እናንተ ይደርሳል። አሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ሳምንታዊ የስፖርት ቅንብራችን ነው። በሳምንታዊ ስፖርት ቅንብራችን ትላንት እሁድ በተካሄደው ቺካጎ ማራቶን 2024 በኬንያዊቱ አትሌት ሩት ቼፕንጌቲች የሰበረውን ክብረ ወሰን ለማስመለስ እንደምትሰራ አትሌት ትግስት አሰፋ ለአሜሪካ ድምጽ ተናግራለች። ይህና ሌሎች የስፖርታዊ ዘገባዎች እንደሚከተለው ይቀርባሉ። ሰላም ጤና ይስጥልን አድማጮቻችን የምሽቱን ስፖርታዊ መረጃዎች የምንጀምረው በቺካጎ ማራቶን ነው። የአትሌት ትግስት አሰፋ የሴቶች ማራቶን ያለም ክሮሰን በኬንያዊት አትሌት ተሰብሯል። ትላንት እሁድ ጥቅምት 3 2017 ዓ.ም ምረት በአሜሪካ ቺካጎ በተካሄደው ቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊት አትሌት ሩት ቼፕንጌቲች ርቀቱን 2 ሰዓት ከ09 56 ሴኮንድ በሆነ ሰዓት በመግባት በኢትዮጵያዊት አትሌት ትግስት አሰፋ ተይዞ የነበረውን የማራቶን የሴቶች ያለም ክሮሰን በእጅ አስገብታለች። አትሌት ትግስት አሰፋ በሁለት ሰዓት ከ11 ደቂቃ ከ53 ሴኮንድ በሆነ ሰዓት ነበር የሴቶች ማራቶን ያለም ክሮሶን ይዛ የነበረው። ኬንያዊት አትሌት ሩት ቼፕንጌቲች ይህን ሰዓት በሁለት ደቂቃዎች ገደማ ማሻሻል ባሸነፍ ችላለች። በአሜሪካ ሜሪላንድ በተካሄደው 6ኛው አፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርዓት ላይ ተሸላሚ የነበረችው ትግስት አሰፋን በሷጅ ተይዞ የነበረው ክብረ ወሰን መሰበርን በተመለከተ የአሜሪካ ድምጽ ላቀረበላት ጥያቄ ትግስት አሰፋ ተከታዩ መልስ ሰጥታለች።
ያው ዛሬ ኦሬዲ ሬድ ፋይል ሆኖ ገና 3 ወርና 4 ወር እንጠብቃለን። ግን ምንም ጥያቄ የለም። ሁሌም ውድድር ነው። የተሻለ ሰርቼ ድጋሚ ወደ ኢትዮጵያ ሪከርዱን ለመመለስ ውስጤ ያንን ነው ያለኝ። በልጅቷም ደግሞ እጅግ በጣም ደስተኛ ነኝ። ምንም ጥያቄ የለውም። ፕራውድ ሆኛለሁ። ምክንያቱም ጠንካራ ሰው መበረታታትና መደገፍ ያለበት ሰው ነው። በጣም ጀግና ናት። እኛ ደግሞ ኢትዮጵያኖች ብዙ ነገር ተምረን ስራዎችን፣ ትሬኒንጋችንን፣ ሲስተማችንን ቀይረን ወደ ኢትዮጵያ ሪከርዱ እንደሚመጣ ሙሉ እምነት አለኝ። በርትተንም እንሰራለን።
አትሌት ሱቲሜ አሰፋ ውድድሩን ሁለተኛውን ያጠናቀቀች ሲሆን ቡዜ ድሪቫ፣ ደግቱ አዝመራውና እሸቴ በክሬ አራተኛ፣ ስድስተኛና ስምንተኛ ደረጃን በመያዝ ውድድሩን አጠናቀዋል። አትሌት ሱቲሜ ከውድድሩ በኋላ ከአሜሪካ ድምጽ ጋር በነበራት ቆይታም ውድድሩ ፈጣን እንደነበረ ገልጻ ባገኘችው ውጤት መደሰቷን ተናግራለች።
ውድድሩ በጣም ፈጣን ነበረ። ያው እንደተሮጠው ሪከርዱም እንደተሮጠው ያው እንግዲህ በጣም ፔሱ ከመጀመሪያው ነው ልጅቷ በጣም ማፍጠን የጀመረችው። በጣም ከባድ ኬስ ነበረ። እኔ እስከ 34 በርቀት በጣም እየተከታተልኳት ነበረ እና ቆንጆ ነው ውድድሩ፣ በጣም ደስ ይላል። ያው እኔም ሁለተኛ ደረጃ ይዤ በማጠናቀቄ በጣም ደስ ብሎኛል። በአጠቃላይ ውድድሩ አሪፍ ነበረ።
በተመሳሳይ በቺካጎ ማራቶን 2024 በተካሄደ ወንዶች ማራቶን ውድድር ኬንያዊ አትሌት ጆን ኮሪር 2:02:42 በመግባት በአንደኝነት ሲያጠናቅቅ ኢትዮጵያዊ መሐመድ ኢሳ ደግሞ በ2:04:39 በመግባት ሁለተኛ ደረጃን በመያዝ አጠናቋል። በዚህ ውድድር ኬንያዊ ሃሞስ ኪፕሮቶ ውድድሩን በ2:04:50 በመጨረስ ሶስተኛ ደረጃን ይዞ ማጠናቀቅ ችሏል። የኢትዮጵያ ብሔራዊ ቡድን በጊናቸው ተሸነፈም። የአፍሪካ ዋንጫ ማጣሪያ 3ኛ የምድብ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በጊናቸው 4-1 ተሸንፏል። ባለፈው ቅዳሜ ጥቅምት 2 2017 ዓ.ም ላይ በኮትዲቫር አቢጃን በተካሄደው ጨዋታ ዋሊያዎቹ ድል ሳይቀናቸው ቀርቷል። ለጊኒ ሲሆ ጉራሲ 3 ግቦችን አስቆጥሮ ሃትሪክ ሲሰራ ቀሪዋን ሴዱባ ሲሴ ከመረብ አሳርፏል። የኢትዮጵያ ብቸኛ ግብ ደግሞ ከናን ማርከን አስቆጥሯል። ከመስከረም 29/2017 ዓ.ም ጀምሮ በኬንያ እየተካሄደ ባለው የ2024 የአፍሪካ አህጉራዊ ብስክሌት ሻምፒዮና ኤርትራዊ ብስክሌተኛ ሄኖክ ሙሉ ብርሃን የወርቅ ሜዳሊያ አሸናፊ ሆኗል። ሄኖክ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2022 በግብጽ ሻርማሼክና በ2023 በጋና አክራ ሻምፒዮናዎች ማሸነፍ የቻለ ሲሆን ያሁኑ ድሉም ለሶስተኛ ጊዜ ነው። ሄኖክ ውድድሩን ያጠናቀቀው 3:46:21 በሆነ ሰዓት ነው። የደቡብ አፍሪካና የዩጋንዳ ብስክሌተኞችም ሁለተኛና ሶስተኛ ደረጃን በመያዝ ውድድሩን አጠናቀዋል። በአውሮፓ እግር ኳስ ፌዴሬሽን በሚመራው የብሔራዊ ቡድኖች ውድድር ወይም ኔሽን ሊግ በግሪክ የወለላን ሽንፈት የገጠማት እንግሊዝ ትላንት እሁድ ጥቅምት 3/2017 ፊንላንድን አስተናግዳ 3-1 በሆነ ውጤት ማሸነፍ ችላለች። በሌላ ጨዋታ ስፔን ዴንማርክን 1-0 እንዲሁም ፖርቹጋል ፖላንድን 3-1 ያሸነፈች ሲሆን ክርስቲያኖ ሮናልዶም አንድ ጎል ማስቆጠር ችሏል። ውድድሮቹ ዛሬም ቀጥሎ የሚካሄዱ ይሆናል። የአውሮፓ ኔሽን ሊግ እንደ አውሮፓውያን አቆጣጠር በ2018 የተጀመረ ሲሆን ቀድሞ ይካሄዱ የነበሩ የአውሮፓ ሀገራት የወዳጅነት ጨዋታዎችን እየተካ ነው። አድማጮቻችን፣ የምሽቱ ስፖርታዊ ዘገባዎቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። አድማጮቻችን፣ ቀደም ሲል ወደ እናንተ የደረሱት የሳምንታዊ የስፖርት ዘገባዎች ነው። ከዛ በፊት ደግሞ የአፍሪካ ታላቁ ሩጫ በዚሁ በቨርጂኒያ አሜሪካ የተካሄደውን በተመለከተ ጥንቅር ነበር የሀብታሙ ስዩም ዘገባን ተከታትለን ተመለስ ነው። አሁን ደግሞ የምሽቱ ዝግጅታችን የመጨረሻው ወደ ሆነው ቅንብር እናልፋለን። እንደራሴ ወጣቶች ማህበር በኢትዮጵያ የበጎ ፍቃድ ስራዎችን በማስተዋወቅ ማህበረሰቡን ለመርዳትና ለወጣቶች የስራ እድል ለመፍጠር በንቃት ይሳተፋል። የአሜሪካ ድምጽም ከማህበሩ ፕሬዚዳንት አቶ ብሩክ አስቻሎ ጋር በኢትዮጵያ የበጎ ፍቃድ አገልግሎት ባህል፣ ወጣቶች የሚያጋጥሟቸው ተግዳሮቶችና መንግስት ሊጫወተው ስለሚገባው ሚና ዙሪያ አነጋግረናቸዋል። እንደሚከተለው ይቀርባል።
በጎ ፍቃደኝነት በሀገራችን እንግዲህ ያው ባለማችን እጅግ ታዋቂ የሆነ ስራ ነው። ሰዎች በነጻ በፍላጎታቸው ሌሎችን ለመግዳትና ለመጥቀም የሚሰውት የማህበራዊ አገልግሎት ነው። በአገራችንም አሁን በተለይ በወጣቶች ዘንድ በክረምት በጎ ፍቃድ በበጋ በጎ ፍቃድ የተለያዩ ስራዎችን የሚሰራባቸው ኢኒሼቲቭዎች እናያለን። ስፔሻሊ በሲቪል ሶሳይቲ ኦርጋናይዜሽኖች እንደንደራሴም እንደሌሎችም ዩዝ ሌድ ኢኒሼቲቭዎች። ስለዚህ አሁን ላይ መነቃቃትና የበለጠ አብሮ መስራት በብዛት እየታየ የመጣበት ሁኔታ አለ።
ስለዚህ በእናንተ ግምገማ በኢትዮጵያ አሁን በጎ ፍቃደኝነት ያለበት ደረጃ እንደው ወጣቶቹ ባህል ያደረጉበት ሁኔታ ነው ወይ ያለ ወይስ በሆነ ጊዜ ውስጥ ብቻ ተሰርቶ የሚቀርበት ሁኔታ ነው ያለው? በምን ደረጃ ላይ ያገኛችሁት በጎ ፍቃድ አገልግሎትን በኢትዮጵያ?
አሁን ላይ ከበፊቱ አንጻር በወጣቶች በኢንጌጅመንታቸው እየጨመረ እንደመጣ ማየት እንችላለን። እኛም እሱን ነው በስራችን የምናይ። ብዙ በጎ ፍቃደኛ ወጣቶች የሚሰሩበት ወጣቶችም ያልሆኑም ከዛም እድሜ ያለፍ ያሉ ሰዎችም በበጎ ፍቃደኝነት የሚያውቁትን እውቀት ጉልበታቸውን ለተለያዩ ኢኒሼቲቭዎች እናወጣቸው እየሰሩ ይገኛሉ። ስለዚህ ከበፊቱ አንጻር አሁን ላይ እየተሻለ ነው ማለት እንችላለን። ያው ባህል ደግሞ ብዙ ስራዎችን እና ሂደት ስለሚጠይቅ አይ ቲንክ ያ ወደዛ ፕሮሰስ እንደሚያድግ
ተስፋቶችስ በዚህ በበጎ ፍቃድ ስራ ላይ ለመሳተፍ ያላችሁ ፍላጎት ምን ይመስላል? በእናንተ ወጣቶች ላይ እየሰራችሁ ያላችሁትና እንዴው ፍላጎቱ ምን ያክል ነው? ለዛስ የተመቻቸ ነገር አለ ወይ? ተቋማትስ እነዚህ ወጣቶች በዛ ውስጥ እንዲሳተፉ ያበረታታቸው ነው?
በጣም ፍላጎቱ አለ። የሚገርም እኛ ቀደም ለማውራት እንደሞከርኩት ቮለንተርስ ኔትወርክ ወይም በጎ ፍቃደኛ ኔትወርክ የሚያደርጉበት አንድ ኢኒሼቲቭ በእንደራሴ ስር የጀመርነው ነበርና በተለያየ ባች በመከፋፈል ወጣቶችን አሰልጥነን በተለያዩ ስራዎች ላይ በበጎ ፍቃደኝነት እንዲሰማሩ ነው። ግን እኛ ከጠበቅነው ቁጥር በላይ ነው ያለው ፍላጎት ያለው። ይህ በጣም በጣም መስፋት ያለበት እንደሆነ እናያለን። በጥያቄው ልክ ደግሞ አድሬስም እየተደረገ እንዳልሆነ ካረንትሊ፣ ምክንያቱም ብዙ ስራ ስለሚጠይቅ እሱ ማየት ይችላልና፣ ለዚህም ደግሞ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት ትብብር አድርገው የበለጠ ሊሰሩ እንደሚገባ የሚያሳይ ነው።
ምን ላይ ነው ወጣቶቹ በብዛት ኢትዮጵያ ውስጥ እየተሳተፉ የሚገኙት? የበጎ ፍቃድ ስራዎቹ ወጣቶች እየተሳተፉባቸው
አብዛኛውን ጊዜ በትምህርትና በስልጠና ነክ ስኪል ዴቨሎፕመንት እንዲሁም ደግሞ ኢዱኬሽን ላይ ፎከስ ያደረጉ ፕሮግራሞች የራሳቸውን ፐርሰናሊ ዴቨሎፕ የሚያደርጉበት ራሳቸውን የሚያሻሽሉበት ስኪላቸውን ደግሞ ለሌሎች የሚያጋሩበት ያው ተከፋፍሎ ሲታይ በተለያየ ሙያዎች ሊወሰድ ይችላል። ሙያና ሙያ ነክ የሆኑ ስራዎች ላይ ስፔሻሊ ከአይቲ ከግራፊክስ ዲዛይን ዲጂታል ኤሪያ ላይ ያሉ ነገሮች የበለጠ ወጣቶች በበጎ ፍቃደኝነት እንዲሰሩም እውቀቱንም እንዲያገኙ የበለጠ ዲማንድ ያለው እዛ ጋ ነው። እኛም ነገሮችን ወደዛ ለማምጣት ከሌሎች ጋር እየተባበርን ያለንበት ሁኔታ ነው።
ቅድም እርስዎ የጠቀሷቸውን እውቀቶችን ለማግኘትና ስልጠናዎችን ወስዶ ለራሳቸው ለመስራት ነው ወይስ በሱ ዙሪያ ላይ የሚደረግ በጎ ፍቃድ ላይ ለመሳተፍ ነው? ትንሽ ግልጽ ማድረግ ስለሚፈልግ ነው። በዛ ውስጥ እነዚህ ወጣቶች የራሳቸውን እውቀትና በዛ ጉዳይ ላይ ያላቸውን አቅም ለማሳደግ ነው የሚጠቀሙበት ወይስ በእነዚህ ጉዳዮች ላይ ባሉ የበጎ ፍቃድ ስራዎች ላይ የተሳተፉት?
እንደኛ ኤክስፒሪየንስ ቅድም እንዳልኩ የበንዳስ ወጣቶች ማህበር ያለው ቮለንተርስ ኔትወርክ ኦልሞስት ኒርሊ አንድ አመት እየሆነው ነው። ባለፈው ጊዜያት ውስጥ ባለፉት ወራት ጊዜያት ውስጥ ተቀበለን በሁለት መንገድ ነው ወጣቶቹ በበጎ ፍቃደኝነት ሰርቭ እንዲያደርጉ እናደርጋለን። እንደኛ በዛ ሙያ ኤክስፒሪየንስ በሚፈልጉበት ስኪሉን ማግኘት በሚፈልጉበት ቦታ ላይ ከተለያዩ አብረናቸው ከምንሰራቸው ፓርትነሮች ጋር አውትሶርስ አድርገን የተወሰነ ጊዜ 3 ወር ያንዶ ከዛም ባነሰ ቀናት ውስጥ እዛ ያሉ ስራዎችን በመስራት በነፃ ወቀቱን ግን ኤክስፒሪየንሱን የሚካፈሉበት መንገድ እናመቻቻለን። ሁለተኛው ደግሞ በእንደራሴ ወጣቶች ማህበር የምንሰራቸው ስራዎች ላይ እነሱ ልክ እንደ ፋክተር ኦፍ ዴቨሎፕመንት በመጠቀም ያን ፕሮግራም ራን እንዲያደርጉት ሊድ እንዲያደርጉትና የባለቤትነት ስሜት ይዘው በዛው የራሳቸውን ስኪል የሚያውቁበት መንገድ እንዲፈጠሩ ነው የሚያደርገው። ስለዚህ በእነዚህ ሁለት መንገዶች ነው እየተጠቀምን ያለነው።
እስኪ በበጎ ፍቃድ በተመለከተ ዓለም አቀፍ ተሞክሮችን በእናንተ በዛ ጉዳይ ላይ እየሰራችሁ ከነበረ በዛ ጉዳይ ያሉ መረጃዎች ይኖራችኋል ብዬ አስባለሁኝና እሱን እናንሳስ። ዓለም አቀፍ ተሞክሮቹ በዚሁ ሲያተርፉ ሀገራትን አንዳንዴ ደግሞ አብረን ብናነሳው ጥሩ ነው ብዬ ማስበው እዚህ አሜሪካን ጨምሮ አንዳንድ ሀገራት በጎ ፍቃድ መስራትን የተለያዩ የቅጥር ሁኔታን ወይም የተለያዩ መንግስት አገልግሎቶች ለማግኘት እንደ አንድ መስፈርት ይጠቀሙታል። በጎ ፍቃድ ያገለገሉት የተሻለ እንዲያገኙ ያን እንደማበረታቸው ይጠቀሙታልና እነዚህ ነገሮች በኢትዮጵያ እርሶ መመልከት ይችላል ወይ? ለዛ አይነት ልማዶች አሉ?
ልክ ነው። እንግዲህ አሜሪካንም እንደ ምሳሌ ብንወስድ በበጎ ፍቃደኝነት አገልግሎት በጣም ከሚታወቁ እና ደግሞ ያንም ለልማትም ሆነ ማህበረሰብንም ለመገንባት ከተጠቀሙ ሀገራት አንዱ አሜሪካ ናት። ስታክሲክሱን ቁጥሩን አሁን ማስታወስ አልቻልኩም። በብዙ ቢሊዮን ዶላር የሚቆጠሩ አመታዊ የመንግስት ወጪዎችን ሆነ የሚሰሩ ስራዎችን በበጎ ፍቃድ አገልግሎት ብቻ በመሸፈን ያ ገንዘብ ወይም ያ ሪሶርስ ወደ ሌላ ወደሚያስፈልጉ ሪሶርሶች ኢንፑት መግባት የቻለበትን ሁኔታ ማየት እንችላለን። ብዙ ኮሚኒቲዎችን ለመርዳት አገልግሎት ለመስጠት አሜሪካ እንደ ምሳሌ እንደ የቮለንተሪዝም ኤክስፒሪየንሱ እጅግ በጣም ከፍተኛና ብዙ ኢኒሼቲቭዎች ከዛም እንደመጡ እናያለን። ከዛም ውጪ ግን ሌሎችም ሀገራት በአለም አቀፍ ደረጃ ተርስ ሰርቪስ ኦቨር ሲቪኤስኦ የመሳሰሉ ደግሞ በኤሮፓም በአሜሪካም የሚሰሩ አለም አቀፍ የሆኑ የበጎ ፍቃደኝነት ስራዎችን የሚያስፋፉ ተቋማት አሉ። እነዚህም ተቋማት እዚህም ኢትዮጵያ ውስጥ ከኛም ከመሰሉ ድርጅቶች ጋር አንድ ላይ በመሆን ባሉን ለመፍጠር ኢኒሼቲቭን ለማሳደግ የተለያዩ ስራዎችን እየሰሩ ይገኛል። ስለዚህ ብዙ ነው ማግኘት የምንችለውና ያገኘን ያለ ነው። እንደ ሀገራችን ስናስበው እጅግ በጣም አነስተኛ ነው። ያ ደግሞ ከፍተኛ ቁጥር ያለው ወጣት ነው። በኢትዮጵያም ከሰብሳራን በታች ባሉ አፍሪካ ሀገራት ኢትዮጵያ ሜን ሊድ ትወስዳለች። ስለዚህ ያ እንዲሆን እኛን ከመሰሉ ድርጅቶችም ጋር ከመንግስትም ተቋማት ጋር አንድ ላይ ለማስፋቱን ፍላጎት አለ።
ክረምት በመጣ ቁጥር የበጎ ፍቃድ ስራዎች በብዛት ኢትዮጵያ ውስጥ ሲነገሩን ሰማለን። ቤቶችን ማደስ፣ የአነስተኛ ገቢ ያላቸው ማህበረሰቦችን ቤቶችን ማደስ፣ በተለያዩ ቦታዎች ላይ በአረንጓዴ ልማት ላይ የመሳተፍ ወይም ደግሞ በተለያዩ የትምህርት ሁኔታዎች ላይም ድጋፍ የመስጠት መንገዶች ላይ ወጣቶች ሲሳተፉ እንመለከታለንና አሁን ባለው ሁኔታው ከክረምት ባለፈ ቋሚ የሚሆንበት እድል ተፈጥሯል ብለው ያስባሉ ወይ? በመንግስት በኩል ሲም በማበረታታት በኩል በትክክል መንግስት ትኩረት ሰጥቶ እየሰራ ነው ብለው ያስባሉ? እሱንና በቀጣይ ምን መደረግ አለበት የሚለውን ለመጨረሻ እናንሳ።
በጎ ፍቃደኝነት ያው ህይወት እስካለ ድረስ ሁሉ ስራ አለ። ስለዚህ ስራ ደግሞ የሚሰራው ወይዘር በጎ ፍቃደኝነት ያው ያለ ገንዘብ ወይ ያለ ምንም ኢንሴንቲቭ ይባል እንጂ ያን በመስራት ፐርሰናሊ በህሊናም በአእምሮም እናገኘው ሳትስፋክሽንም ቤኔፊትም አለ። ግን አጠቃላይ እንደዛ ተብሎ ስለሚታይ ነው እንደኛ እምነት ጊዜያዊ የሆኑ ስራዎች የሚበረታቱ ቢሆንም ግን ወደ ቋሚነትና ተቋማዊ በሆነ መንገድ መምጣት እንዳለባቸው እናምናለን። በክረምት የሚሰሩ የተለያዩ ቀድም የጠቀስካቸው ኢኒሼቲቭዎች ላይ ወጣቶችም ይሳተፋሉ፣ ሌሎች የማህበረሰብ ክፍሎችም ያሳትፋል። ግን በቋሚነት ደግሞ ያ ነገር ቀጣይነት ኖሮት በስትራክቸር መንገድ የተዋቀረ ካልሆነ ጀስት የሞመንት ወይም ደግሞ የአንድ ኢቨንት ውጤት ነው የሚሆነው። በዛ ደግሞ ብዙ ነገሮችን አቺቭ ማድረግ እንችላለን ብዬ አላስብም። ስለዚህ በቀጣይነት ይሄ ነገር ቋሚ የሚሆንበትን መንገድ መንግስትም ቢሆን መንግስታዊ ያልሆኑ ተቋማት አንድ ላይ በመቀናጀት ይህን ማምጣት ይችላሉ ብለን እናስባለን። እንደራሴ ወጣቶች ማህበር ከፓርትነሮቻችን ጋር በመሆን እንዲሁም ከሌሎችም መንግስታዊ ከሆኑ ተቋማት ጋር አንድ ላይ በመሆን ይህን የበጎ ፍቃደኝነት አገልግሎት የበለጠ ቋሚ የሚሆንበት ወጣቶች ጊዜያቸውን ለማሳለፍ የመጀመሪያ የሚመርጡት በጎ ፍቃደኝነትን ስራ እንዲሁም ደግሞ ራሳቸው የሚገነቡበት የማህበረሰብ አገልግሎቶች እንዲሆኑ እየሰራን ነው የምንገኘው። ለዚህም ደግሞ ሌሎችም እንዲያግዙ እንዲተባበሩን በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ስለዚህ ይሄን ነው የምለው፣ አንድ ላይ እንስራ፣ እንተጋገዝ። በበጎ ፍቃደኝነት ብዙ ስራዎችን መስራት ይቻላል። ወጣቶች ይሄንን ስራ መቀላቀልና ለሌላው ሰው የደስታ የለውጥ ምክንያት መሆን የሚቻልና እየተቻለ መሆኑን እኛም ያየነው ነው። ስለዚህ ቀጣይነት ላለው ነገር አብረን እንስራ ብዬ ነው መጨረስ የምፈልገው። አመሰግናለሁ።
እኛም በጣም እናመሰግናለን። የበጎ ፍቃድን ወጣቶች ተሳትፎ በተመለከተ ላነሳነው ሀሳብ አስተያየቶትና በዚህ ዙሪያ ላይ ያሉትን በመረዳት በተመለከተ ስላጋሩን አቶ ብሩክ በአሜሪካ ድምጽ። አድማጮቻችንና ተመልካቾቻችን ቀደም ሲል ወጣቶችና የበጎ ፈቃድ አገልግሎት ምን ይመስላል የሚለውን ቅንብር ነበር ወደ እናንተ ያደረሰው። ይህንን ቀደም ሲል ተከታተላችሁን ጨምሮ ሌሎችንም ዘገባዎቻችንን በዌብሳይታችን amharic.vnews.com እንዲሁም በFacebook @vioamharic ላይ ከዛም ባለፈን #vioamharic ላይ ታገኙታላችሁ። Instagram እና YouTube ላይም ሌሎች ዝግጅቶቻችንን የገባችሁ መመልከት የምትችሉ መሆኑን ኮዲዩ ለጠቁሞ ወዳለሁ። የዛሬ ሰኞ ምሽት ጥቅምት 4 2017 ዓ.ም ተመረጥ የምሽት ዝግጅታችን ይመስል ነበር። አስማማየን ያስተናገድኳችሁ አብራችሁ አመሸው። እስቲዮ ከነብሩ ብራና ይሉ እንደ ምሽት ዋና አዘጋጅ ደግሞ ቆንጅታየ ነበረች። አብራችሁ ተነብራችሁ እና መሰግናለን። መልካም ምሽት እንላችሁ።